ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል በድሬዳዋ ትምህርት ቤቶች የተማሪዎቻቸው የጸጉር አሰራር እየተቆጣጠሩ ናቸው። ትግበራው ሀገር አቀፍም እንዲሆን ተጠቁሟል። ከዚህ ጋር በተያያዘ ተማሪዎችን ጨምሮ ከሚመለከታቸው ወገኖች ጋር ሀሳብ ተለዋውጠናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። የዛሬ ድምፅና ምስል ቅንብሩን የምትከውንልን ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በድሬዳዋ የተማሪዎችን የጸጉር አሰራር አስመልክቶ ከሁሉም ትምህርት ቤቶች ጋር እንደተነጋገረ የገለጸ ከተማው አስተዳደር ጥብቅ ቁጥጥር የሚደረግበትን አሰራር መተግበሩን አስታውቋል። በተማሪዎቹ ዘንድ ቀድሞም የተሻለ የጸጉር አሰራር ልምድ እንደነበረ አስተዳደሩ ሲያስታውስ፣ ወላጆችና ተማሪዎችም ያሁኑን ቁጥጥር ትግበራ በቀናነት እንደሚያዩ ገልጸዋል። የዘርፉ ምሁራንም ኢትዮጵያ የትምህርት ቤቶች የጸጉር አሰራር ህግ ማውጣት እንዳለበት ይመክራሉ። አዲስ ቸኮል ተጨማሪ አለው።
የድሬዳዋ ከተማ አስተዳደር ትምህርት ቢሮ ኃላፊ አቶ ስልጣና ልይ ቢሮአቸው የተማሪዎችን ትኩረት ያዛባሉ፣ አላስፈላጊ ፉክክር ውስጥም ይከታሉ ያሏቸውን በጎ ያሉን አሰራሮችና ልማዶች ሁሉ በጥብቅ እንደሚቆጣጠሩ በተለይ ለአሜሪካ ድምጽ አስታውቀዋል።
ተማሪዎች በስታይሊሽ በሆነ መልኩ ዩኒፎርም የማሰፋት ነገሮች አሉ። ይሄንን እንግዲህ ማስተካከል ያስፈልጋል። ግን እንደ ድሬዳዋ አስተዳደር ትምህርት ቢሮ የሥራ አመራር የተነጋገርንበት የዩኒፎርም አሰፋፍ ብቻ አይደለም፣ የጸጉር ስታይሎች አሉ። የጸጉር ስታይል ብቻ አይደለም፣ ጌጣጌጦች አሉ። ጌጣጌጦች ብቻ አይደለም፣ ሞባይል እስከ መማሪያ ክፍል ድረስ ይገባል። ስለዚህ ይሄ መቆም መቻል አለበት፣ ስርዓት መያዝ መቻል አለበት። ትምህርት ቤት መምሰል መቻል አለበት፣ ተማሪ መምሰል መቻል አለበት። ስለዚህ ይሄንን ለማስተካከል ከመላ መምህራኖቻችንም ጋር ተነጋግረናል። በዚህ ጉዳይ ላይ ተማምነናል። የኛ ችግር ነው ብለን ተቀብለናል። ይሄንን የማስተካከል ስራ ጀምረናል። ለሁሉም ትምህርት ቤቶች መመሪያ ተላልፏል።
በከዚራና ምስለና ትምህርት ቤቶች ያገኘናቸው ተማሪዎችም በየትምህርት ቤታቸው የጸጉር አሰራርን አስመልክቶ ስለወጣ መመሪያ የሚሉት አላቸው።
ስሜ ቃል ኪዳን ይባላል። መማሪያው ምስለናት ነው። እድሜ ያሳነሰ ነው። 3-5 በላይ መሰናት አይቻልም። ማለት 3-5 ይቻላል። እና በፋሽን መሰናት አይቻልም።
ጸጉር ተተኩሶ መውጣት ይቻላል?
አይቻልም።
ይሄ በመውጣቱ ደስተኛ ነው? ደስተኛ አይደለም።
እኔ ደስተኛ ነኝ፣ ምክንያቱም በፋሽን ነው ማለት ያው ወደ ሌላ እንትን እስከምትገባ በቃ በዛው ኖርማል።
የት ነው የምትማረው?
ከሌላ አንደኛ ነገር ነው።
ኦኬ። ትምህርት ቤት ላይ በወንድ ጸጉር ላይ እንትን ይወጣ ካለ እንዴ? ምን አይነት እንትን ያለው?
እንደዚህ ጸጉር አንጠራሩና እዚህ ጋር ፊሉ ምናምን አዲሱ ታፈሩ ምናምን ይወቁት መቆረጥ አይቻልም። ተናግሯል፣ ማሳሰብም ተለጥፏል። አሁን እሱ ላይ አስተያየት አንድ ሰው ሰጥቶናል። እኛም እነሱ እንዳሉ ኖርማል ነው የምንቆረጥ።
እዚህ ከላይ ማሳደግ ምናምን ይቻላል?
አይቻልም።
ከጎን ስንት ቀለም መቀባት?
በምስራቅ ጭቅኖች ትምህርት ቤት ያሉ ተማሪዎችም ተቀራራቢ የጸጉር አያያዝ እንዳላቸው ነው የሚናገሩት።
የሰው ተማሪ ምስራቅ ጭቅኖች እዚህ በትምህርት ቤታቸው ያለ የጸጉር መመሪያ አለ እንዴ? ምንድን ነው የሚባለው?
ማለት የጸጉር መሰራት ይቻላል፣ ካራቱ ስድስት እና ቀለም መቀባት አይቻልም።
ተተኩሶ እንደዚህ አብጥሮች መንቀሳት አይቻልም። ለቆ መንቀሳት አይቻልም።
ምንድነው
እንደዛ አንድ ለዚህ ምላሽ ዘመን መንቀሳት አይቻልም።
አይቻልም።
በአራት በአምስት እና በስድስት ይቻላል። ምንድነው የምትባሉት?
ጸጉራችን ሁሉ ነገር ጸጉራችን በኖርማል ተቆረጠ ዩኒፎርማችን አታያለ
ሰራቱ መስራት እንደዚህ ጸጉር ማሳደግ አይቻልም። ቀለም መቀባት አይቻልም።
ይባላል ሴቶች ጸጉራ
ጸጉራቸውን መሰራት አለባቸው። ከስድስት በላይ መሰራት አይቻልም። ጸጉራቸውን መቁረጥ አለባቸው።
ከቀድሞም ቢሆን በድሬዳዋ በተለይ በሴቶች የጸጉር አሰራር ረገድ በግልም ሆነ በመንግስት ትምህርት ቤቶች የተሻለ ተሞክሮ እንዳለ አስተያየት ሰጪዎች ይናገራሉ። በ1980ዎቹ እና 90ዎቹ በድሬዳዋ ብቸኛ የነበረው የመንግስት ሁለተኛ ደረጃ ትምህርት ቤት ወጥ የሆነ የጸጉር አሰራርና አለባበስ ግዴታ እንደነበረ ተማሪዎቹ በበኩ ያስታውሱታል። ይህን ነባር በጎ ልማድ በህግ አስደግፎ ማስቀጠሉና ማጠናከሩ ብዙም እንደማይከብድ ደግሞ የቢሮ ኃላፊው አረጋግጣሉ። በየዕለቱ ዝርዝር አፈጻጸሙን የመከታተል ኃላፊነት ያለባቸው ትምህርት ቤቶችም አስፈላጊው ቁጥጥር እንደሚያደርጉ ይናገራሉ። የምስራቅ ጀግኖች ትምህርት ቤት ምክትል ርዕሰ መምህር ስንታየው ከተማ በዚህ ረገድ ስለሚያደርጉት ቁጥጥር የሚከተለውን ይላሉ።
አብዛኛው ምስት የሚሰሩ ጣናት አሉ። ከኬጂ ጀምሮ ስላለ ለዛ
ከዛ በታች ጅምላ ሲዞ ቢመጡ ወይ ተተኩሶ ቢመጡ ወይ ቀለም ቀብሶ ቢመጡ ታረጋላችሁ።
በሐረር ከተማ የተማሪ ወላጅና በትምህርት ቤትም የወላጆች ህብረት አባል እንደሆነ የሚገልጹት አቶ ልማ መሸሻ በተማሪዎች የጸጉር አሰራር ሐረር ከድሬዳዋ ልትቀስሙ የሚገባ ተሞክሮ እንዳላት ያመለክታሉ።
ድሬዳዋም ባለፉት 10 አመታትም እዛ የሰራው ነኝ አያለሁ። ሲሪየስ ናቸው። ሐረርም ጸጉር አይሰሩም ማለት አይደለም። አሁን ለምሳሌ በግል ትምህርት ቤቶች ብዙዎቹ ያው ይሰራሉ። በመንግስት ትምህርት ቤቶችም እንደዚህ ያሉ ሁኔታዎች አሉ። ግን ምንድነው የቁጥጥሩ ነገር ይመስለኛል። ስትሪክት የሆነ ቁጥጥር የለም። ተማሪው ያንን ሰርቶ በዝም ብሎ ቢገባም የበር ላይ የመቆጣጠር የምናምን ነው። ድሬዳዋ በጣም ስትሪክት ናቸው። ስፔሻሊ በተለያዩ ጊዜ የራሳቸው ሹርባ አላቸው። መስመር ሁሉ ቆጥረው ነው የሚቆጣጠሯቸው። 5 መስመር 4 መስመር የሚባሉ ነገሮች አሉ። ሹርባ ይሰራሉ እና እንትና እንደዛ ነው። ግን ይሄ ነገር ነው ዋናው። ይሄ የትምህርት ቢሮም ድርሻ ሳይሆን እያንዳንዱ የወላጅም የትምህርት ቤትም የወላጅ ኮሚቴም የመምህራንም ይመስለኛል የጋራ ነው። ስለዚህ ይሄን በጋራ ቁጥጥር እንዲደረግና ለወላጆች መመሪያ ቢሰጥ ወላጆች ያንን ያደርጋሉ። ምክንያቱም ቢያንስ በየ15 ቀኑ ሹርባ ማሰራት ያይኖርባቸው ከተበተነ በሳምንትና ያንን ለማሰራት የራሱ የሆነ ወጪም አለው።
የሐረሪ ክልል ትምህርት ቢሮ ለጉዳዩ ትኩረት ሰጥቶ ቁጥጥር ሊያካሄድ ይገባል ባይ ናቸው። በዚህ ረገድ በድሬዳዋ ያለው ተሞክሮ አዲስ አበባን ጨምሮ ለዋና ዋናዎቹ የሀገሪቱ ከተሞችም ጠቃሚ እንደሆነ ይናገራሉ። በድሬዳዋ ዩኒቨርሲቲ ቋንቋና ባህል ምሁሩ ዶክተር ነጋ በራ የጸጉር አሰራር ዘይቤ ተማሪዎችን አላስፈላጊ ፉክክር ውስጥ የሚከት ወላጆችን ለተጨማሪ ወጪ የሚዳርግ ብቻ ሳይሆን ለራስ ያለን ሚዛንም የምናሳይበት ጭምር እንደሆነ ያስገነዝባሉ።
ጸጉር ስለ ራሳችን ያለን ልክ እንዳለባበስ ሁሉ ስለ ራሳችን ያለን አመለካከት፣ ስለ ራሳችን ያለን የማንነት ፍቺ የሚያሳይ ነው። ፈጣሪ ሰጠህ የአካል ክፍል አለ። ያ ነገር በቂ አይደለም፣ ውበት አይደለም ብለህ ስታስብ ወደ ሌሎች ነገሮችን በሌሎች አካል የማጌጥ የመዋብ ሁኔታዎች ይታያሉ። ያ በአንድ ሰው ስነ ልቦና ውስጥ የሚጫወታቸው በርካታ ሚናዎች አሉ። ባለህ ነገር አለመርካት፣ ባለህ ነገር አለመደሰት፣ በተፈጥሮ ጸጋ አለመርካት። አንዳንድ ተማሪዎች ላይ በሚያልፉበት ጊዜ ይሄ በራሳቸው የመኩራት በማንነታቸው የመኩራት በራስ የመተማመን ስሜታቸውን በሙሉ ያኮሰምነዋል። በራሳቸው ነገር ላይ እንዳይኮሩ ያደርጋቸዋል።
በዓለም ላይ በርካታ ሀገራት የትምህርት ቤቶች የጸጉር አሰራር መመሪያዎች እንዳላቸው የጠቀሱት ምሁሩ ኢትዮጵያ መሰል መመሪያ ልታዘጋጅ እንደሚገባ ይመክራሉ። የትምህርት ሚኒስቴርን አቋም ለማካተት ያደረግነው ጥረት አልተሳካም። ሆኖም የሚኒስቴር መስሪያ ቤቱ አንድ አመራር ይህ መሰል መመሪያ በክልሎች ቢወጣ የተሻለ እንደሆነ አመልክተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ካቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በዱባይ የተባበሩት ኤሚሬትስ በተጀመረው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ ተሳታፊ ከሆኑ የኢትዮጵያ ተቋማት መካከል አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ቤተክርስቲያኒቱ ሀገር በቀል የደን ሀብትን ለትውልድ እንዲተላለፍ ለዓመታት ስትሰራ ቆይታለች። በብዙ ሺህ ሄክታር የሚገመት የኢትዮጵያ መሬት ርቃኑን እንዳይቀር ማድረጓን ከትልቅ ስኬት የቆጠረው አክታሊያንስ የተሰኘ ተቋምም ከሰሞኑ ክብር ችሏታል። የሽልማቱን ፋይዳና የቤተክርስቲያኒቱን የደን ልማት ስራዎች ይዘት ለመቃኘት አቶ ተዋናይ ሰፈስላሴን ጋብዘናቸዋል። አቶ ተዋናይ በቤተክርስቲያኒቱ የልማትና ክርስቲያናዊ ተራድኦ ኮሚሽን የሰላም ጥብቅናና ስነምግባር የመምሪያ ኃላፊ እንዲሁም የአየር ንብረት ፍትህ ባለሙያ ናቸው። አቶ ተዋናይ አስቀድመው የቤተክርስቲያኒቱና የደን ልማት ስራዎች ትስስር መነሻን ይነግሩናል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደን ሽፋን በኢትዮጵያ ውስጥ በማንኛውም ቦታ ቢካሄድ በተለይ በሰሜኑ የአገሪቷ ክፍል ላይ ቢካሄድ አንድ ቤተክርስቲያን ስትመለከት አጸዷ የታወቀ ነው። በዘመናት የተጠበቀበት የራሱ የሆነ ምክንያት አለው። የራሱ የሆነ ምክንያት ሲባል ዝም ብሎ በጥበቃ ወይም በኃይል የተጠበቀ አይደለም። ባላት አስተምሮ ሲባል ስለመነኮታዊ አስተምሮ ማለት ነው። እንግዲህ በመጽሐፍ ቅዱስ እንደምንመለከተው ከ30 ጊዜ በላይ የተለያዩ የፎረስት ወይም የደን ስፒሽስ ተገልጸዋል። በተለያየ ጊዜ ላይ ከበለስ ጀምሮ ማለት ነው። እንግዲህ 552 ጊዜ በመጽሐፍ ቅዱስ ደን የሚለው እጽዋት የሚለው እንዲሁም የተለያየ ከእጽዋት ጋር የተያያዘ ስያሜዎች እንደተሰየሙ እንመለከታለን። ስማቸው እንዳለ ቤተክርስቲያን ለምንድን ነው ደንን የምትመለከተው በተለየ መንገድ የምትመለከተው ብለን ስንመለከት ብዙ ምክንያቶች አሉ፣ ሪሰርቾች፣ ምርምሮች አሉ። አንደኛውን ስንመለከት ለምሳሌ ከ7ቱ ሚስጥራተ ቤተክርስቲያን 3ቱ የሚከናወኑት በምንድን ነው? በወይራ ዘይት ነው። ምስጢረ ቀንዲልን ብትመለከት፣ ምስጢረ ክህነትን ብትመለከት እነዚህ የሚከናወኑት በወይራ ዘይት ነው። ወይራን ከመንካት ይልቅ ለእነዚህ ምስጢራት መጠበቂያ ብታደርገው የበለጠ ትመርጣለች ቤተክርስቲያን። ስለዚህ በእነዚህ አስተምሮቶች ለብዙ ዘመናት አቆይተዋለች። ያቆየችው አሁን ቤተክርስቲያን ስንመለከት ካላት ቤተክርስቲያኖች ውስጥ 31,000 በላይ የሚሆኑት ከአንድ ሄክታር እስከ 4,000 ሄክታር የሚሆን ከቨሬጅ አላቸው። በአቨሬጅ በሪሰርች ቢሰራ ብዙ ምርምሮች ያስፈልጋቸዋል። ቢሰራ 400,000 ሄክታር በላይ የሚሆኑ ደኖችን ይዛ ይቆይታለች
ቤተክርስቲያን። በአሁኑ ጊዜ እነዚህ የደን ሀብቶቿ ተጠብቀው እንዲቆዩ ለቀጣይ ትውልድ መድህንም የሆኑ ዘንድ የዘረጋቻቸው የተለያዩ መርሃ ግብሮች እንዳሉ እንሰማለን። ስለ እነዚህ አስቲ ጥቂት ይበሉ።
እንግዲህ አሁን በተለያየው ጊዜ በህዝብ ብዛት ምክንያት በደረሰበት የአንዳንድ ቦታዎች ላይ ሆትስፖት ኤሪያ እንላቸዋለን፣ ለባዮዳይቨርሲቲ ወይም ለስነ ምህዳሩ እነዚህ በህዝብ ብዛት ምክንያት ሰዎች እየገቡ ያንን ኢንክሮች የሚያደርጉበት ወይንም ደንን የሚቆርጡበት ስጋቶችን ለማቃለል የተለያዩ ፕሮግራሞች በፕሮጀክቶች ተነድፈው ስራዎችን እየሰራን እንገኛለን። እነዚህ የምንሰራቸው ስራዎች አንደኛ ከአስጊነታቸው አንጻር ይህንን ነገሮች መታደግ ስለሚገባን እያደረግናቸው፣ ለምሳሌ በጎን በኩል ከአካባቢውን ሰው በማካተት የገቢ ማስገኛ ስራዎች እንዲያገኙ ገቢ ማስገኛ ሲያደርጉ፣ ለምሳሌ በፎረስትሪ ነን ቲምበር ፎረስት ፕሮዳክትስ ይባላሉ። ለምሳሌ በንብ ማነብ እንዲተዳደሩ ማድረግ። በጎን በኩል ደግሞ ኤክስቴንሲቭ አግሪካልቸር ወይንም ወደ ጎን የማስፋት ግብርናን ከመጠቀም ኢንቴንሲቭ አግሪካልቸር እንዲጠቀሙ ማድረግ። ለምሳሌ በአንድ መሬት ላይ በተወሰነ መሬት ላይ ከደኑ ጎን ያለ መሬት ላይ በአመት ሁለት የሚያመርት ከሆነ ወደ ደኑ የመግባት እድሉ እየቀነሰ ይሆናል እና በአመት ሁለቴ ቴክኖሎጂዎችን በማምጣት ምርጥ ዘር በማቅረብ ግብዓቶችን በማቅረብ መስኖ በማቅረብ እነዚህን ቴክኖሎጂዎች በማቅረብ በአመት ሁለቴ ሶስቴ እንዲያመርቱ የማድረግ ነገር በፎረስቱ ዙሪያ ላይ የማድረግ ነገሮች። ሁለተኛ ሶስተኛ ደግሞ ሌሎቹ ደግሞ ምንድነው ኦልተርኔት ኢነርጂ ወይንም አማራጭ የኃይሎችን ኢነርጂዎችን ማገዶ ቆጣቢ ሊሆን ይችላል ወይንም የሶላር ወይም በሶላር የሚሰሩ የተለያዩ ተግባር ያላቸውን ስራዎች ሊሆን ይችላሉ። እነዚህን ነገሮች በማድረግ ደኑን የመታደግ ስራ እየሰራንም ወደፊትም እየሰራን እንገኛለን ማለት ነው።
ይሄ የቤተክርስቲያኗ ሰፊ አበርክቶት በዓለም አቀፍ ደረጃ እውቅና እያገኘ ይገኛል። በቅርቡ አክታሊያንስ ከተባለ ተቋም ሽልማት እንደተበረከተላት ሰምተናል። ይህ ሽልማት ያለው ፋይዳ ምንድን ነው? ዓለም አቀፍ እይታንና ዓለም አቀፍ አድናቆትን ማግኘትስ በተጀመሩ ስራዎች ላይ የሚኖረው አዎንታዊ ሚና አዎንታዊ ፋይዳ ምንድን ነው?
ቤተክርስቲያኗ ወይም ሀገራችን በተለያዩ ያላት ኢንዲጂነስ ወይም ቴዎሎጂካል ወይንም ስነ መለኮታዊ አስተምሮ ዓለም ከመያወሮ በተለየ ሁኔታ እንደዚህ አቆይታ የሚያስደንቅ ነገር እየሰራች ትገኛለች። ከዚህ ለሴንቸሪ ያቆየችው ነው፣ ለብዙ ዘመናት ያቆየችው ነው። ይሄንን ነገር ግን እኛ ካያቶቻችን አቆይተን ለማቆየት ይሄንን ነገር ደግሞ እነሱ ይሰሩትን እንደዚህ አቆይተውልናል ብለን ስንናገር ሰዎች ይደነቃሉ። ከዚህ በተጨማሪ ደግሞ እነዚህ ነገሮች ደግሞ አሁን ካለው ሁኔታ ነባራዊ ሁኔታ ጋር የህዝብ ብዛት መንዛት እንደገና ነገሩን ደግሞ ባላት አስተምሮ የማቆየት የበለጠ የማቆየት ብዙ ሴንቸሪ የማቆየት ነገርን እንዲሰራ ማድረግ የምንሰራውን ፕሮግራም አሸናፊ እንድንሆን አድርጎናል። ይሄ እንግዲህ ወላጆቻችን በሰሩት አያቶቻችን በሰሩት እኛ ደግሞ ባለው ነገር ባዮዳይቨርሲቲ ተጠብቆ እንዲቆይ የማድረግ ያቀረብነው ስትራቴጂ ነው አንደኛ እንዲሆን ያደረገው። ይሄ ነገር እንግዲህ በአለም እንግዲህ ገጽታን ከመገንባት አኳያ ሁለተኛ አሁን በቅርብ እንግዲህ በኢትዮጵያ በደን ልማት መምሪያ ላይ ያለ ለምሳሌ የካርበን ትሬድ ወይንም የካርበን ሽያጭ አሁን ተጠቃሚ መሆን ይችላል። አሁን እንግዲህ መመሪያው ወይንም ዳይሬክቲቮቹ እየተጠኑ ይገኛሉ። ኮለሳም በፊት ስብሰባ ምንም አዲስ አበባ አድርገን ነበር። መመሪያዎች እንደዚህ እየተጠኑ ነው። በዛም አገራችንን ተጠቃሚ የምትሆንበት ይሄ እውቅና ካላት ቤተክርስቲያናም ተጠቃሚ የመሆን ነገር እንደዚህ አይነት ነገሮች እንደገና ደግሞ ከቱሪዝም አንፃር በአለም በዩኔስኮ እንዲመዘገብ የማድረግ እንግዲህ እነዚህ መንገዶች ያስፈልጉታል። እነዚህ መንገዶች ለማድረግ ይሄ ሽልማት ይውቅና ጥቅም አለው ብዬ አስባለሁ። እንደኔ አስተሳሰብ
እርሶ የሚገኙት ዱባይ ነው። ዱባይ ደግሞ በዚህ ሳምንት ዓለም አቀፉን የአየር ለውጥ ጉባኤን እያስተናገደች ትገኛለች። በተባበሩት መንግስታት ድርጅት የበላይነት የተዘጋጀ ጉባኤ ነው። መድረኩን የእናንተን ስራ ለማስተዋወቅ በምን መንገድ እየተጠቀማችሁበት ነው?
እንግዲህ የኛ ድርሻ በዚህ በኮፕ 28 ስብሰባ ላይ ወይንም ኢቨንት ላይ ምንድን ነው የተለያዩ ሳይድ ኢቨንቶች አሉ። ሳይድ ኢቨንቶች እንግዲህ የኢትዮጵያ የተለያዩ ቦታዎች የተለያዩ ስብሰባዎች አሉ፣ የተለያዩ ድርጊቶች አሉ፣ የተለያዩ ኢቨንቶች አሉ። እንግዲህ የኛ የእምነት ተቋማት በአክት አሊያንስ እንደዚሁ አለ፣ በወርልድ ካውንስል ኦፍ ቸርችስ እንደዚሁ የተለያዩ የእምነት ተቋማት በአንድ ላይ ሆነው የሚያዘጋጀው ዛሬ ታላኖዋ የሚባል ዝግጅት ነበር። ይሄ ማለት የእምነት ተቋማት አንድ ላይ ሆነው ምን ማድረግ አለባቸው። በእርግጥ የተለያዩ ዲክላሬሽኖች ዓለም ያወጣል። እውነት ለመናገር ፓሪስ አግሪመንት የሚባል አለ፣ ኪዮቶ፣ የተለያዩ አግሪመንቶች አሉ። ግን የእምነትን ያህል የሚያሳምን ነገር የለም። ስለ ደኑ የምናደርገውን ነገር እነዚህን ኦልተርኔት የተሸለምበትን ነገር ኦልተርኔት ኢነርጂ ኢንቴንሲቭ አግሪካልቸር ምናምን የሚሉትን ነገሮች እነዚህ ሳይንቲፊክም ደግሞ እንደዚሁ እናቀርባለን። እነዚህ ነገሮች እየጎሉ ይመጣሉ በተለያዩ በቡድን ውይይቶች።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሚሊዮኖች የሚቆጠሩ ተከታዮች አሏት። በተለያዩ መስኮች የዘረጋቻቸው መርሃ ግብሮች አሉ። ይሄ ከአካባቢ ጥበቃ ከደን ልማት ጋር የጀመረቻቸውን ስራዎች ለማጠናከር ለማስፋፋት በአመታት ውስጥ የያዘቻቸው እቅዶች አሉ ወይ?
የኢትዮጵያ ኦርቶዶክስ ልማትና ክርስቲያና የተራድኦ ኮሚሽን የሚባል አለ። እኔ እዛ ውስጥ ነው የምሰራው እና ያ አንድ ትልቅ ተቋም አለ። እዛ ውስጥ አንድ የልማት መምሪያ የሚባል መምሪያ አለ። እዛ ውስጥ ትልልቅ ስራዎች ይሰራሉ። የተለያየ የሁማኒቴሪያን የክላይሜት የተለያዩ ስራዎች ይሰራሉ። ከነዚህ ውስጥ አንደኛ የሚሰራው የደን ልማት ፕሮግራም የሚባል ስራ አለ። በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደን ልማት የሚባል ስራ አለ። ከ600 ሚሊዮን ብር በላይ ተመድቦ የግሪን ሌጋሲ ለምሳሌ በአመት ከ10 ሚሊዮን ችግኛ ያላነሰ ተከላዎች ይከናወናሉ። እነሱን የመንከባከብ ስራዎች ይኖራሉ። ሁለተኛ ቴክኖሎጂዎችን ማስፋፋት ለምሳሌ ደን መቆረጥ የማያስፈልጋቸውን የገቢ ምንጮች ነን ቲምበር ፎረስት ፕሮዳክትስን እንደንም ማነብ የመሳሰሉ ስራዎችን እንዲያገኙ አካባቢ ሰው ተጠቃሚ እንዲሆን ለማስተንፈስ ኢንቴንሲቭ አግሪካልቸር ምርጥ ዘር ቴክኖሎጂዎችን ሶላር ኢነርጂ በመጠቀም እነዚህን ችግሮች የማስተንፈስ ነገሮች እንደዚሁ ደግሞ አዌርነስ ወይንም የህዝብን ማንቃት እንደዚህ አይነት እውቀት እንዲኖሩ የማድረግ ደንን ያነበሩ ደኖችን መጠበቅ የመሳሰሉ ድርጊቶችን የመስራት እቅዶች አሉን። በዋናነትም እየሰራናቸው እንገኛለን።
እጅግ በጣም አመሰግናለሁ አቶ ተዋናይ ሰይፈ ስላሴ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከአካባቢ ጥበቃ ጋር በተለይ ደግሞ ከደን ልማት ጋር እያደረገቻቸው ስላሉ እንቅስቃሴዎች ጠቅለል ያለ ሀሳብ ስላጋሩን በእጅጉ አመሰግናለሁ። ቀሪ ሀሳብ ካለ እሱን ልቀበል።
እንግዲህ በዚህ ነገሮች ላይ በተለያዩ ጊዜዎች በኢትዮጵያ ኦርቶዶክስ ልማትና ክርስቲያን የተራድኦ ኮሚሽንን በማገዝም በምርምር ስራዎችን በራሳቸውም ሲሰሩ የቆዩት ዶክተር አለማየሁ ዋሴን፣ ቀሲስ ዶክተር አባተ ጎበና በቴዎሎጂካል ሪፍሌክሽን ምርምር በመስራትና ደከመኝ ሰለቸኝ ሳይሉ ስላላማከሩን እና እንዲሁም በገንዘብ በመርዳት የፕሬ ፎር ዘ ወርልድ Norwegian Church Aid and ACT Church of Sweden ስላገዙ በጣም አመሰግናለሁ።
እጅግ በጣም አመሰግናለሁ በአድማጮችና በተመልካቾችም መልካም ምሽት ይሁንልዎት። አድማጮችና ተመልካቾች ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት። በመቀጠል ደግሞ ኤቢሳ ነገሰ ሳምንታዊውን የስፖርት መሰናዶ ያስተማናል።
ብዙ ታላላቅ አትሌቶች የተሳተፉበት የቫሌንሺያ ማራቶን ውድድር ኢትዮጵያዊው አትሌት ሲሳይ ለማ በወንዶች ቦታውን ክብረ ወሰን በማሻሻል አሸንፏል። አትሌት ሲሳይ ለማ የትላንቱን ቫሌንሺያ ማራቶን ለመጨረስ 2 ሰዓት 1 ደቂቃ 48 ሰከንድ ፈይቶበታል። አትሌት ሲሳይ ለማ ከውድድሩ በኋላ ለአሜሪካ ድምጽ ብዙ ታላላቅ አትሌቶች የተሳተፉበትን ውድድር በማሸነፉ እንደተደሰተና የኦሎምፒክ ተሳትፎውን ለማግኘት እንደሚሰራ ተናግሯል።
ዛሬ በጣም ደስ ብሎኛል። ዛሬ የተመሰገነውን ዛሬ ብዙ ታላላቅ አትሌቶች እዚህ ላይ ተገናኝቶ ኮርስ ሪከርድ ለመሞከር ነበር። ነገር ግን ያው የተጠበቀ ሳይሆን ያልተጠበቀ ለኔ ለር ኮርስ ሪከርድ ተሰጥቷል። ዛብሪን አመሰግናለሁ። አገሬም ደግሞ ያው ጀስ ለአገሬ ጥሩ ነገር እንደሚሮጥ ለኦሎምፒክ ላይ አንድ እድል ይቀረኛል። ለዛም እየተዘጋጀው ለሚቀጥለው ውድድርም ራስ ተዘጋጅቼ ለኦሎምፒክ ጥሩ አገሬን እችላለሁ ብዬ አስባለሁ። መጀመሪያ ወደዚህ ስመጣ ምንድነው መሰለኝ ሰው ካልኩሌሽን የሚያደርገው በእግር ፍጥነት ነው። ይሄ ደግሞ ማራቶን ነው። 10 ኪሎ ሜትር የሚሮጠው ይሄ ኡጋንዳዊ ወደ ማራቶን ሲመጣ እግሩ ላይ የማራቶን ስራ እና ውድድር ሳይኖር አንድ ሰው በአንድ ሊያመጣ አይችልም። ምናልባት እንዳጋጣሚ ሊሆን ይችላል። ሀፍ ማራቶንም ብዙ አልሮጠም እና ይሄ ክንዴም ሞክሮታል። ያው ጀስ ጥሩ ደረጃ መጥቷል። ጥሩ ሰዓትም አምጥቷል። ለሚቀጥለው የሚያሻሽል ይሆናል ብዬ አስባለሁ። ዛሬ ግን የተረዳው እኔ ነኝ። ፈጣሪ ነው ረድቶኛል። እነሱም ደግሞ ይሄንን ለሚቀጥለው የሆነ ነገር ይወጣል ብዬ አስባለሁ። ልምድ ያስፈልጋቸዋል።
በዚሁ የወንዶች ውድድር ሌላኛው ኢትዮጵያዊው ዳዊት ወልዴ 2 ሰዓት 03 ደቂቃ 48 ሰከንድ ሶስተኛ ቦታውን በመያዝ አጠናቋል። ኬንያዊው አትሌት አሌክሳንደር ሙቲሶ ሁለተኛ ሆኖ ጨርሷል። አትሌት ዳዊት ወልዴ ባመጣው ውጤት ደስተኛ እንደሆነም ተናግሯል።
በጣም ደስ ይላል። ውድድሩ ላይ የነበረው ነገር በጣም ከባድ ነበር። የነበረው ቁጥር እንደዚህ የጠበቁት አልነበረ። እንደዚህ ከኔ የተሻለ ትንሽ ጊዜ ይመጣል ብዬ የጠበቁት ሰውም አልነበረ። በጣም ከባድ ነበር። ሲሳይ ያደረገው ነገር በጣም የሚገርም ነው። ከዚህም በላይ መሮጥ እንደሚችል እኔ አየሁበት። በጣም ተሻለ።
ብዙ አትሌቶች መጥተዋል። ነጆሹዋም ቀነኒሳም ነበረ። ብዙ ጥሩ ሰዓት ያላቸው ልጆች ተሰብስበዋልና እንዴት ነበር መጀመሪያ ምን አይነት ግምት ሰጥቶ ነበር ለዚህ ውድድር?
እንግዲህ ሰው ሲበዛ እንደዚህ ከባድ ከባድ ሰው ሲበዛ እንደዚህ ያልተጠበቀው ውጤት እንደሚመጣ የሚታወቅ ነገር ነው። በእርግጥ ሁላችንም ቀነኒሳን እንወዳለን። እኔም እወደዋለሁ። አብሬው እየሮጥኩ እሱን ደግፈው ነበር። እሱ እንዳሸንፍ ደግፈው ነበር እና እንደዚህ ከባድ ልጆች ብዙ ጊዜ ሲኖሩ
የሶስት ጊዜ ኦሎምፒክ ሻምፒዮናውና በውድድሩ ላይ ተሳታፊ የነበረው የ41 አመቱ ቀነኒሳ በቀለ በአራተኛነት ውድድሩን ጨርሷል። 2 ሰዓት 4 ደቂቃ 19 ሰከንድ በሆነ ሰዓት ያጠናቀቀው ቀነኒሳ የዓለም አንጋፋዎች ማራቶን ክብረ ወሰን ሰብሯል። አትሌት ቀነኒሳ በቀለ ከመን በኋላ ራሱን ለማየት በሮጠው ሩጫ ላይ ባመጣው ውጤትና ኢትዮጵያውያን በበላይነት ውድድሩን በመጨረሳቸው ደስተኛ እንደሆነ ተናግሯል።
እንግዲህ ውድድሩ በጣም ጥሩ ውድድር ነበረ። ኢትዮጵያኖች ያሸንፋል። ኮርስ ሪኮርዱን በማሻሻል በጣም ደስ ብሎኛል። ኢትዮጵያኖች የበላይነት በዚህ ውድድር ላይ በማግኘታቸው እንደሚታወቀው ውድድሩ ያው ከባድ ውድድር ነው። በጣም ጠንካራ ተፎካካሪዎች ያሉበት ውድድር ነው። እንግዲህ የተገኘ ውጤት በጣም ጥሩ ነው። በጣም ደስ ብሎኛል። እኔም ከሶስት ወራት በፊት ነው ከሶስት ወር ወዲህ ነው ጤንነቴ ወደ ጥሩ መጣና ተሻሻልኩት። ያረፍኩት ግዴታም አጭር ጊዜ ነው። ከዛ በመነሳት ያገኘሁት ውጤት በጣም ጥሩ ነው። በሚቀጥሎ ውድድር ላይ የተሻለ ውጤት ለማስመዝገብ ብርታት ሆኖኛል ብዬ እገምታለሁ።
ኦሎምፒክ ፊታችን አለ፣ ለሱም ደግሞ ለመወዳደር ሀሳብ አለ እና ስለሱ ዝግጅት ከእንግዲህ በኋላ ምን አቅዳለን?
እንግዲህ ያው በዚህ ብቻ ሴሌክሽን አይጠናቀቅም። እንግዲህ ቀጣው ውድድር ላይም ምናልባት ቻንስ ያለኝ ይመስለኛል። ያው ተወዳድሬ የተሻለ ውጤት ማስመዝገብ ከሆነ የመወዳደር ቻንስ አገኛለሁ። እንደሚታወቀው ቀላል አይደለም። ካሉት ኢትዮጵያኖች ጋር ተፎካክሬ ሰዓት ያው የተሻለ ሰዓት እና ውጤት አስመዝግቤ ለመመረጥ ቀላል አይደለም። እንግዲህ እግዚአብሔር ያለ ነው የሚሆነው። ያው እኔ ጥረቴን አላቆም፣ ጥረት አደርጋለሁ።
ስለ ደጋፊዎች ምን ትላለህ? እስቲ
ደጋፊዎች ያው ብዙ ዘመናትን አብረን አመታት አብረን አሳልፈናል። አሁንም ያው በጥሩ ሁኔታ ውድድሬን እያደረኩ ነው አለሁት። ሁሉ ጊዜ በመደገፍ በጀርባ የሆናችሁ ጥሩ አስተያየት በመስጠት የምታበረታቱኝ ደጋፊዎች ያው እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ እላለሁ። እወዳቸዋለሁ። እንግዲህ በእናንተ ሰፖርት፣ በእናንተ እርዳታ፣ ያው በእናንተ ድጋፍ ውጤትም ያማረ ነው። እንግዲህ እግዚአብሔር ይስጥልኝ እላለሁ።
በሴቶች የቫሌንሺያ ማራቶን ኢትዮጵያውያን አትሌቶች ከአንድ እስከ ሶስተኛ ያለውን ደረጃ ይዘው አጠናቋል። አትሌት ወርቅነሽ ደገፋ 2 ሰዓት ከ15 ደቂቃ ከ51 ሰከንድ በመግባት በአንደኛነት ሲጨርስ፣ አትሌት አልማዝ አያና 2 ሰዓት ከ16 ደቂቃ ከ22 ሰከንድ በመግባት ሁለተኛውን አጨርሳለች። እንዲሁም አትሌት ህይወት ገብረ ኪዳን ሶስተኛ ደረጃውን ይዛለች። አትሌት ወርቅነሽ ደገፋ ያለፉት 2 ዓመታት ወላጅናት በመሆኗ ምክንያት ያለ ውድድር ቆይታ እንደነበረና በመጣችው ነጥብ ደስተኛ እንደሆነች ገልጻለች።
እዚህ ቦታ መጥቼ ከነሱ ጋር በመሮጥ እራሱ ደስተኛ ነኝ። እና ደግሞ እኔ ከነሱ ጋር መሮጥ የመጀመሪያዬ ነው እና እዚህ ቦታ በዚህ ሰዓት በመሮጥ ደግሞ በማሸነፌም በጣም ደስተኛ ነኝ።
ሰዓት ለመጫወት ጥሩ ነው። ሁለት ልጆች ወልደሽ ሆነን ሰምተናል። ለስማቻዎች
ልጆቼ ገና ያው ትንሽ ልጆች ናቸው። የመጀመሪያ ልጄ ራሱ ገና ቤተመከት የሚኖሩ ሆናል እና እነሱን ትቼ እዚህ ስመጣ በጣም ይከፋኝ ነበር እና ይሄ ውጤት ለእኔ ሳይሆን ለእነሱ ነው የምገባቸው እና በቃ ምን እንደምል ባላቀም ብቻ በጣም ደስ ይለኛል።
ከወሊድ በኋላ ሩጫ
ከወሊድ በኋላ ሩጫ ማለት በጣም ከባድ ነው። ጠዋት ሲሄድ ተደብቀህ ነው የምትሄደው። ማታ ትሬኒንግ ስትወጣ እያለቀስን ሲሄድ ወደ ተጓጓል እና በቃ ከሁለት በኋላ ትሬኒንግ መስጠት በጣም ከባድ ነው እና ይሄም ሩጫ ሌት ድላድጌ እዚህ በመድረሴ ፈጣሪን አመሰግናለሁ።
በዚህ ውድድር ላይ ሶስተኛውን ያጠናቀችው አትሌት ህይወት ገብረ ኪዳን ስለ ውድድሩ ስትናገር፣
ውድድሩ ቆንጆ ነበር እና እኔም ፐርሰናሊ ስለሮጥኩ ደስ ይለኛል። አሪፍ ነው። ዝግጅቴ ያው በደንብ ትሬኒንግ ሰርቻለሁ እና ወደዚህ ስመጣ ፐርሰናሊ ይወጣል ብዬ ነበር የመጣው። ያው እንደጠበቅኩት አግኝቼዋለሁ።
እንደ አውሮፓውያን አቆጣጠር 1980 ላይ የተጀመረው የቫሌንሺያ ማራቶን በትላንትናው ውድድር ላይ 30 ሺህ በላይ ተወዳዳሪዎች ተሳትፈውበታል። ለአሜሪካ ድምጽ ለጠናቀረው ዘገባ ኤቢሳ ነገሰ፣ ቫሌንሺያ፣ ስፔን።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ ምሽት ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ብርሃን ኃይሉ አብራን ቆይታለች። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።